ለእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ ክብራን አድማጮቻችን፣ እንደምን ሰነበታችሁ? እግዚአብሔር አምላካችን ሁላችንንም በነበርንበት ስፍራ ተጠብቆን እንደገና ደግሞ አንድ የምህረትን ቀን ሰጥቶን በዚህች ያየር ሞገድ እንድንገናኝ ፈቃዱ ሆኗል። ዛሬም እንደተለመደው የዕዝራን መጽሐፍ ጥናታችንን እንቀጥላለን። ዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ የዕዝራን መጽሐፍ ጥናት እናጠናቅቃለን ማለት ነው። ከዚያ በመቀጠል እንግዲህ ከነገ ጀምሮ ደግሞ መጽሐፈ ነህምያን እግዚአብሔር በፈቀደልን መጠን አብረን እንመለከታለን ወይም ደግሞ እናጠናለን። እስቲ በማስቀደም ይህንን ዝማሬ እንጋብዛችሁ። እግዚአብሔር አባታችንና አምላካችን ሆይ እጅግ አድርገን እናመሰግንሃለን። አንተ ያለፉትን ቀናት ሁሉ ስለጠበቅከን፣ እንደገና ደግሞ ይህችን ቀን ስለታደግከን፣ በቀን ውሏችንም ደግሞ በመውጣታችንና በመግባታችን ጥበቃ ስላልተለየን እጅግ አድርገን እናመሰግንሃለን። ጌታ ሆይ በእውነት አንተ ለኛ በጎ ውለታን ውለሃል። ያደረከውን ነገር አንድ ሁለት በማለት መቁጠር አንችልም። እኛ ለሊቱን ሙሉ ቁርበታችን ባልጋችን ላይ ባረፈበት ሰዓት ሁሉ ተጠብቀናል። እግዚአብሔር አምላካችን ሆይ ከሚያስፈራ ከሚያስደነግጥ፣ እግዚአብሔር አምላኬ ነፍሳችንን ሕይወታችንን ሊያጠፋ ከሚቋምጥ ጠላት ዲያብሎስም ሁሉ ትታደገናል። እግሮቹን በእኛ ላይ በክፋት ለማንሳት ከሚፈልግ ሁሉ ነገር እግዚአብሔር ሆይ ተጠብቀናል። አቤቱ አምላካችን ሆይ ከምናየው ከማናየው ነገር ሁሉ አንተ ስለምትታደገን በአባትነትህ ምህረት ውስጥ ደግሞ ተጠብቀንም ስለምንኖር ስለምንወጣና ስለምንገባ ሁሉ እጅግ አድርገንና መሰግነሃለን። አቤቱ ጌታ ሆይ በዚህች ሰዓት በፊትህ ያቀረብነውን እነሆ የምስጋናችንን ጌታዬ ሆይ መስዋዕት እንድትቀበል እግዚአብሔር ሆይ በዚህ ሰዓት ደግሞ እንጠይቃለን። በቀረው የሕይወት ዘመናችን ደግሞ በበጎነት በቸርነትህ አቤቱ አምላካችን ሆይ በፍቅርህ እንድትደግፈንና እንድትመራን እነሆ ራሳችንን በፊትህ እናቀርባለን። ድካማችንን በአንተ ብርታት ለውጠው። በዚህች ሰዓት ልንማር ያልነውን ቃልህን ደግሞ ባርክልን። ከዚህ ከቃልህ እውነት የተረዳነውን ነገር ደግሞ ለሕይወት ዘመናችን እግዚአብሔር አምላካችን ሆይ እንድናተርፍ አቤቱ አምላካችን ሆይ ይህንን የተቀበልነውን መክሊትህን ቀብረን ሳንነግድበት ሳናተርፍበት እንዲሁ አምላኬ ሆይ በዋዛ በፈዛዛ ሕይወታችንን ጊዜ እንዳናሳልፍ አንተ እርዳን። እግዚአብሔር ሆይ 30 60 እና 100 ፍሬ የምናፈራ ሰዎች አድርገን በቀረው ጊዜያችን ደግሞ አንተ በባርኮት እንድትገናኘን ቃልህንም እንድትባርክልን እንለምንሃለን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን በዕዝራ መሪነት የተደረገውን ተሐድሶ በስፋት መመልከታችን ይታወሳል። በመጽሐፍ ቅዱስ ከሰፈሩት ታላላቅ ጸሎቶች አንዱ ከምዕራፍ 9 የምንመለከተው ነው ከመአለታችን ባሻገር በሶስቱም ድህረ ምርኮ ማለትም ከምርኮ በኋላ በተጻፉት መጻሕፍት 9ኛ ምዕራፍ ውስጥ ታላላቅ ጸሎቶች ሰፍረው እናገኛለን። ካልን በኋላ ዕዝራ ምዕራፍ 9 ነህምያ ምዕራፍ 9ና ዳንኤል ምዕራፍ 9ን እንደምሳሌ ማቅረባችን ይታወሳል። ወቅቱ እንግዲህ የእግዚአብሔር ሕዝብ ከፍተኛ ችግር ውስጥ የወደቁበት ጊዜ ነበር ማለታችንም የሚጠቀስ ወይም ደግሞ የሚታወስ ነው። በዛሬው ምሽት ክፍለ ጊዜያችን እንግዲህ የዚህን ቀጣይ ክፍል ይዘንላችሁ ቀርበናልና እስቲ በማስቀደም እንደተለመደው መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ዕዝራ ምዕራፍ 9 ቁጥር 14 እና 15ን ተመልከቱ። ዕዝራ ምዕራፍ 9 ቁጥር 14 እና 15ን አውጡ። በእውኑ ተመልሰን ትእዛዝህንና ፈርስ ዘንድ እርኩስ ሥራን ከሚሰሩ ከነዚህም አሕዛብ ጋር እንገባ ዘንድ ይገባናልን? አንተስ ቅሬታ የሌለንና የማናመልጥ እስክንሆን ድረስ እንድታጠፋን አትቆጣምን? አቤቱ የእስራኤል አምላክ ሆይ አንተ ጻድቅ ነህ። ዛሬም እንደሆነው እኛም ልጠን ቀርተናል። እነሆ በፊትህ በበደላችን አለን። ስለዚህ በፊትህ ሊቆም የሚችል የለም ይላል። ኃጢአታቸውን በመናዘዛቸው ከእግዚአብሔር ምሕረትና ጸጋ የተነሳ ነበር እነዚህ ሰዎች ጭርሶ ያልጠፉት። እግዚአብሔር ወዳጆቼ ለዕዝራ ጸሎት መልስ የሚሰጥበት ጊዜ መጥቷል። እስቲ በመቀጠል ከምዕራፍ 10 ደግሞ በዕዝራ መሪነት የነበረውን መንፈሳዊ መነቃቃት አብረን እንመልከት። እዚህ ላይ አስተውሉ። ከዚህ ከምዕራፍ 10 ደግሞ የምንመለከተው በዕዝራ መሪነት የነበረውን መንፈሳዊ መነቃቃትን ነው። ከዚህ ታላቅ ጸሎት በኋላ መንፈሳዊ መነቃቃት ተቀጣጠለ። ምን ጊዜም ቢሆን ደግሞ ከመንፈሳዊ መነቃቃት በኋላ ተሐድሶ ይከተላል። ይህ እውነት ነው። እስቲ ቁጥር 1ን እንይ። ዕዝራ ምዕራፍ 10 ቁጥር 1ን ተመልከቱ። ዕዝራም እያለቀሰና በእግዚአብሔር ፊት እየወደቀ በጸለየና በተናዘዘ ጊዜ ከእስራኤል ዘንድ የወንድና የሴት የጻናትም እጅግ ታላቅ ጉባኤ ወደ እርሱ ተሰበሰበ፣ ሕዝቡም እጅግ አለቀሱ ይላል። ተመልከቱ። በእግዚአብሔር ሕዝብ ላይ ስለ ኃጢአት አምሮ የመጸጸት መንፈስ ወርዷል። ሕዝቡ ኃጢአታቸውን በሚገባ ተረድተዋል። እንደ እውነቱ ከሆነም የሚያስፈልጋቸው ይኸው ነበር። ከኤላም ልጆች ወገን የነበረም የይሒኤል ልጅ ሴኬንያ ዕዝራን እንዲህ ብሎ ተናገረው። አምላካችንን በድለናል፣ የምድርን አሕዛብ እንግዶች ሴቶችን አግብተናል። አሁን ግን ስለዚህ ነገር ገና ለእስራኤል ተስፋ አለ ይላል። ቁጥር 2ን ልብ ይሏል። ይህ ሴኬንያ የተባለ ሰው ኃጢያታቸውን የተገነዘቡትና በንስሐ ዓለም መልስን ፈቃደኝነታቸውን ያሳዩት ሰዎች አፈ ጉባኤ ሳይሆን እንዳልቀረ መገመት ይቻላል። ወደ ዝራ መጥቶ አምላካችንን በድለናል በማለት ተናገረ። ይህ ግልጽና የማያሻማ አቋም ነበር። ቀጥሎም የምድርን አሕዛብ እንግዶች ሴቶችን አግብተናል አለ። እንዲሁ በጅምላ ላይላዩን ብቻ ሳይሆን ትክክለኛ ኃጢያቱን በስም በመጥቀስ ነበር የሚናገረው። ያደረጉት የሙሴ ሕግ ከሚያዘው ውጪ ነበር። አሁን ግን በደላቸውን ተገንዝበው ከእግዚአብሔር ምሕረት ጠይቀዋል። ስለዚህ ነገር ገና ለእስራኤል ተስፋ አለ የሚለው እስራኤል ከእግዚአብሔር ስለሚቀበሉት ምሕረት ነው የሚያመለክተው። እስቲ ቁጥር 3ን እንይ። አሁንም እንደ ጌታዬና ያምላካችንን ትእዛዝ እንደሚፈሩት ምክር ሴቶችን ሁሉ ከነርሱም የተወለዱትን እንሰድ ዘንድ ከአምላካችን ጋር ቃል ኪዳን እናድርግ እንደ ሕጉም ይደረግ ይላል። በእግዚአብሔር ትእዛዝ መሰረት ስለ ኃጢያታቸው የሚናዘዙ ሰዎች ቁጥር በአሁኑ ሰዓት እየበረከተ መጥቷል። እነዚህ ሰዎች የእግዚአብሔርን ቃል በትጋት ከማጥናታቸው በላይ ቃሉ በልባቸው ውስጥ መስራት ጀምሯል። ስለ ኃጢያታቸው ተናዘዙ እንጂ ሊሸፋፍኑት ወይም ደግሞ የተለያየ ሰበብ በመስጠት ምክንያታዊ ሊያደርጉት አልፈለጉም። ልክ እንደ እግዚአብሔር ቃል ነበር ያደረጉት። እስቲ አለፍ ብለን ከቁጥር 4 እስከ 6 ያለውን ደግሞ አብረን እንመልከት። ዕዝራ ምዕራፍ 10 ከቁጥር 4 እስከ 6 ያለውን ስፍራ ተመልከቱ። ይህ ነገር ላንተ ይገባልና እኛም ካንተ ጋር ነንና ተነሳ፣ አይዞ፣ አድርገው። ዕዝራም ተነሳ፣ አለቆቹንና ካህናቱን ሌዋውያኑንም እስራኤልንም ሁሉ እንደዚህ ቃል ያደርጉ ዘንድ አማለ። እነርሱም ማሉ። ዕዝራም ከእግዚአብሔር ቤት ፊት ተነስቶ ወደ ኤልያሴብ ልጅ ወደ ዮሐናን ጓዳ ገባ። ስለ ምርኮኞቹም ኃጢአት ያለቅስ ነበርና ገብቶ እንጀራ አልበላም ውሃም አልጠጣም ይላል። የእግዚአብሔርን ሕግ መተላለፍ አደገኛ ነገር ነው ወዳጆቼ። ሰዎች የእግዚአብሔርን ሕግ ተላልፈዋል። ስለዚህም ንስሐ ማድረግ ይኖርባቸዋል። ወዳጆቼ መንፈሳዊ መነቃቃት የሚጀምረውም ከዚህ በመነሳት ነው። ይህን ልብ በሉ። የእግዚአብሔርን ቃል ስንቀበል በቃሉ አማካይነት ልባችን ይወቀሳል፣ ቃሉም ደግሞ ልባችንን ይወቅሳል። የእግዚአብሔር ክብር እንደ ጎደለንም ያሳየናል። በመናዘዝ ወደ እግዚአብሔር ስንመጣና እውነተኛ ንስሐ ስናደርግ እግዚአብሔር ይቀበለናል። በአሁኑ ጊዜ ግን በኃጢአት ለጠፋው ዓለም ስለ ንስሐ ብዙ ይሰበካል። በመሰረቱ በኃጢአቱ ለጠፋው ዓለም ንስሐን እንድንሰብክ እግዚአብሔር ስለመፈለጉ ጥያቄ አለኝ። እግዚአብሔር ወዳጆቼ በኃጢአቱ ለጠፋው ዓለም የሚያስተላልፈው መልእክት በጌታ በኢየሱስ ክርስቶስ እመን ትድናለህ የሚለው ነው። አስተዋላችሁ? እግዚአብሔር በኃጢአቱ ለጠፋው ዓለም የሚያስተላልፈው መልእክት ቢኖር በጌታ በኢየሱስ ክርስቶስ እመን ትድናለህ የሚል ነው። የሐዋርያት ሥራ ምዕራፍ 16 ቁጥር 31ን መመልከት ይቻላል። የሐዋርያት ሥራ ምዕራፍ 16 ቁጥር 31ን ልብ በሉ። ክርስቶስ አዳኛችን እንደሆነ ስናምንና ስንቀበል ልክ በተሰሎንቄ እንደሆነው አይነት በእኛም ሕይወት ይከናወናል ወይንም ደግሞ ይሆናል። ከአንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 እንደምንመለከተው ጳውሎስ ከሚመጣው ቁጣ የሚያድነን ከሰማይ ትጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዞር እንዳላችሁ ይናገራሉ ይላል። ንስሐ ማመንን ተከትሎ የሚመጣ እንጂ ልብ በሉ፣ ንስሐ ማመንን ተከትሎ የሚመጣ እንጂ ከእምነት የሚቀድም ነገር አይደለም። እምነት ይቀድማል ወዳጆቼ። ልክ ከሌሊት በኋላ ቀን እንደሚከተል ሁሉ ንስሐም እምነትን ይከተላል። በቃ ይህን መረዳት ያስፈልጋቸዋል። እንደዚያ ካልሆነ ግን ያ እምነት ወደ መዳን የሚያመጣ እምነት አይደለም ማለት ነው። ዛሬ ቤተ ክርስቲያናችን ያጣችው ነገር ቢኖር ንስሐን ነው። በታናሹ እስያ ለነበሩ 7 አብያተ ክርስቲያናት በተላከው መልእክት ከ7ቱ ለ5ቱ በንስሐ እንዲመለሱ ጥሪ ቀርቦላቸዋል። እንዲህ ከሆነ ደግሞ ወዳጆቼ እግዚአብሔር እየተናገረ የነበረው ለአማኞች እንጂ ለማያምኑ ሰዎች አልነበረም ማለት ነው። ዕዝራ በሙሉ ልቡ ንስሐ አደረገ። ሌሎችም አራነቱን ወይም ደግሞ ምሳሌነቱን ተቀብለዋል። ቁጥር 7 እና 8ን ተመልከቱ። ምርኮኞቹም ሁሉ ወደ ኢየሩሳሌም እንዲሰበሰቡ እንዳለቆችና እንደሽማግሌዎች ምምክር በሦስት ቀን ውስጥ ያልመጣው ሁሉ ንብረቱ ሁሉ እንዲወረስ እርሱም ከመርከው ጉባኤ እንዲለይ በይሁዳና በኢየሩሳሌም ላይ አዋጅ ነገሩ ይላል። እነዚህ ሰዎች በሙሴ ሕግ የሚመሩ ነበሩ። ስለዚህ በመካከላቸው በጉልህ የሚታይ ገደብ ማድረግ ይችላሉ። በቤተ ክርስቲያን ውስጥ ግን ይህን ተግባራዊ ማድረግ ያዳግታል። እንክርዳዱን ከስንዴው ለመለየት ሙከራ ያደረጉ ነው። ያቀረቡት መመሪያ ከተማይቱን የተከተማይቱን ምቅጥርና መቅደሱን ለመስራት ከባቢሎን የመጡ ምርኮኞችን ሁሉ የሚመለከተ ነበር። ቤተ ክርስቲያንም እንዲሁ ውስጧን የምታጸዳበት ጊዜ ያስፈልጋታል። ወዳጆች በቤተ ክርስቲያናችን ቅሬታና ምሬት ስር ሰደዋል። እነዚህ ነገሮች ደግሞ ጠቅላላ አካልን የሚበክሉ ናቸው። ስለዚህ መወገድ አለባቸው። የዕብራውያን መልእክት ጻፊ ብዙዎቹም የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ይላል። ዕብራውያን ምዕራፍ 12 ቁጥር 15ን ተመልከቱ። ዕብራውያን ምዕራፍ 12 ቁጥር 15ን ልብ በሉ። ቅሬታና መራርነት የቤተ ክርስቲያንን መንፈሳዊ ሕይወት ያጎድፋል። ልብ በሉ። ቅሬታና መራርነት የቤተ ክርስቲያንን መንፈሳዊ ሕይወት ያጎድፋል። እግዚአብሔር ከዚህ አይነት አካሄድና ኑሮ ለዘላለም ይጠብቀን። ወዳጆቼ ወገኖቼ እግሮቻችንን ከሸካራው መንገድ ካልመለስን በስተቀር ለቤተ ክርስቲያን ምን ጊዜም ጭንቁርና እንቅፋት ሆነን እንኖራለን። እግዚአብሔር አሁንም ወዳጆቼ ለዘላለም ይጠብቀን።
ከዳተኛይቱ እስራኤል ሆይ ነይ እግርሽን ከሸካራ መንገድ ጉሮሮሽን ከጥምከልክ ነይ ነይ ከዳተኛይቱ እስራኤል ሆይ ነይ 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 እግርሽን ከሸካራ መንገድ ጉሮሮሽን ከጥምከልክ ነይ እንደ ተለቀቀች ግመል ኮብልለሻት በምኞቷ ነፋስ እንደምትከተል ክብርሽን ለማይረባ ነገር ለውጠሽ ስለዚህ ከቆጣው ተነሳው እቀጣሽ ሳጠፊ ከኃጢአትሽ ወደ እኔ ተመለሽ ከዳተኛይቱ እስራኤል ሆይ ነይ 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 እግርሽን ከሸካራ መንገድ ጉሮሮሽን ከጥምከልክ ነይ ነይ ከዳተኛይቱ እስራኤል ሆይ ነይ 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 እግርሽን ከሸካራ መንገድ ጉሮሮሽን ከጥምከልክ ነይ ነይ ማይዙ ጉድጓዶስኮ ፍረሻል እኔን የህይወትን ውሃ ምንጭ ፍተሻል ተጸጸች ስላረግሽው ክፉ ኃጢአት ተመለሽ ወደ ዘለዓለም ዕረፍት ደግሜ ምርሻለ ባርክሻለ ከዳተኛይቱ እስራኤል ሆይ ነይ 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 እግርሽን ከሸካራ መንገድ ጉሮሮሽን ከጥምከልክ ነይ ነይ ረዳተኛይቱ እስራኤል ሆይ ነይ 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 እግርሽን ከሸካራ መንገድ ጉሮሮሽን ከተንከልክ ነይ ነይ አንተ ነህ ወንድሜ የዛሬ ዋትራይ ጌታንተ ተፊረህ በምኞት መጥዋለ ምን ጠቀመ ይሄ የያዝከው ጎዳና የለቁን ተመለስ ሁሉንም ተውና ሳትሞት በኃጢአት ተመረት ባክ ከዳተኛይቱ እስራኤል ሆይ ነይ እግርሽን ከሸካራ መንገድ ጉሮሮሽን ከተንከልክ ነይ ነይ ከዳተኛይቱ እስራኤል ሆይ ነይ 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 እግርሽን ከሸካራ መንገድ ጉሮሮሽን ከተንከልክ ነይ
እግዚአብሔር ይክበር ይመስገን። ግዛቸው በዚህ ዝማሬ ስላገለገለን እግዚአብሔር ይባርከው። እስቲ በመቀጠል ደግሞ ከዕዝራ ምዕራፍ 10 ከቁጥር 9 እስከ 11 ያለውን ቃል አብረን እንመልከት። ሶስት ቀን መስአልፍ በዘጠነኛው ወር ከወሩም በ20ኛው ቀን የይሁዳና የቢንያም ሰዎች ሁሉ ወደ ኢየሩሳሌም ተሰበሰቡ። ሕዝቡም ሁሉ ስለዚህ ነገርና ስለ ታላቁ ዝናብ እየተንቀጠቀጡ በእግዚአብሔር ቤት ፊት ባለው አደባባይ ተቀመጡ። ካኑ ምዝራ ተነስተው ተላልፋቸዋል፣ የእስራኤልን በደል ታበዙ ዘንድ እንግዶችን ሴቶች አግብታቸዋል፣ አሁንም ለአባቶቻችሁ አምላክ ለእግዚአብሔር ተናዘዙ፣ ደስ የሚያሰኘውንም አድርጉ፣ ከምድርም አሕዛብና ከእንግዶች ሴቶች ተለዩ አላቸው ይላል። በሌላ አነጋገር ወዳጆቼ ቃሉን የምትሰሙ ብቻ አትሁኑ አድራጊዎችም ሁኑ ማለቱ ነው። ዛሬ ስለ ቤተ ክርስቲያን እንቅስቃሴ ብዙ ሲባል እንሰማለን። የሚያስፈልገው ግን ወገኖቼ የቤተ ክርስቲያን መንጻትና መቀደስ ነው። ስለ ፍቅር ጉድለታችን ንስሐ ያስፈልገናል። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ አለ ጌታ ኢየሱስ ክርስቶስ። ዮሐንስ ምዕራፍ 11 ቁጥር 35ን ተመልከቱ። የዮሐንስ ወንጌል ምዕራፍ 11 ቁጥር 35ን ልብ ይሏል። ጉባኤውም ሁሉ ይላል ቁጥር 12 ደግሞ ጉባኤውም ሁሉ በታላቅ ድምጽ መልሰው እንዲህ አሉ እንደ ተናገርከን እናደርግ ዘንድ ይገባናል ይላሉ። እዛ እነዚያን ሰዎች የጠየቃቸው ከባድ ነገር ነበር። ከወዳጆቻቸውና ለረጅም ዓመታት አብሯቸው ከነበሩ ሰዎች ሲለዩ ብዙ ሐዘንና የልብ ስብራት ሳይደርስባቸው አልቀረም። ነገር ግን ይላል ቁጥር 13 ነገር ግን የሕዝቡ ቁጥር ብዙ ነው፣ ጊዜውም የትልቅ ዝናብ ጊዜ ነው፣ በሜዳም ልንቆም አንችልም፣ በዚህም ነገር እጅግ በድለናልና ይህ ሥራ የአንድ ወይም የሁለት ቀን ሥራ አይደለም ይላቸዋል። ዶፍ ዝናብ ይጥል ስለነበር ሕዝቡ ሁሉ መጠለያ ፍለጋ መበታተን ፈልጓል። ዕዝራም ጊዜው የዝናብ ጊዜ ስለሆነ ሴቶችና ሕፃናት ስላሉ ብዙ መቆየት የለብንም፣ ስለዚህ ጉዳይ ሌላ ጊዜ እንገናኝ አላቸው። ዕዝራ ነገሮች ሁሉ በተለመደው ሁኔታ እንዲደረጉ ነበር የሚፈልገው። ሚስቶቻቸውን ይፈቱ ዘንድ እጃቸውን ሰጡ። ስለ በደላቸውም ከመንጋው አንድ አውራ በግ ለበደል መሥዋዕት አቀረቡ ይላል ቁጥር 19ን ልብ ይሏል። ሰዎች ሁሉ አቋማቸውን በእግዚአብሔር ፊት ለማስተካከል በአንድነት ወስነዋል። ቀጥሎ ደግሞ የባዕድ አገር ተወላጆች የሆኑ ሚስቶቻቸውን ለመፍታት የወሰኑ ሰዎችን ዝርዝር እንመለከታለን። ሁሉም የገቡትን ቃል ለመፈጸም ቆርጠዋል። እስቲ ቁጥር 44ን አንብበን የዛሬው ትምህርታችን መጨረሻ ክፍል እናድርገው። እነዚህ ሁሉ እንግዶቹን ሚስቶች አግብተው ነበር። ከነዚህ ሚስቶች አያሌዎቹ ልጆችን ወልደው ነበር ይላል። ከዚህ ጥቅስ የምንረዳው በጣም የሚያሳዝንን ነገር ነው። የአባቶች በደል በልጆች ይጎበኛል። ይህ የመለያየቱ ጉዳይ ልብ በሉ፣ ይህ የመለያየቱ ጉዳይ በሙሉ ልብ ነበር ተግባራዊ የሆነው። እዝራ የወቅቱ ሰው ነበር ወዳጆቼ። በደንብ ተመልከቱ። የእግዚአብሔር ቅድ ይፈጸም ዘንድ ያ ትውልድ የአይሁድነት ምስክርነቱን መጠበቅ ይኖርበታል። እኛም ዛሬ እንደዚሁ እንደ እዝራ ተክተል ለጌታ ቤት መስራት ይኖርብናል ወይም ደግሞ ይጠበቅብናል። እግዚአብሔር እንደዚህ ለቤቱ ሥራ የሚጨክንን ልብ እለት እለት በውስጣችን ይፍጠርልን። በመግቢያችን ላይ አስቀድመን እንዳስታወቅናችሁ ነገ ደግሞ መጽሐፈ ነህምያን አብረን እናጠናለን። እንግዲህ እናንተም እስከዚያው ጊዜ ድረስ እንግዲህ በጸሎቶቻችሁ አስቡን እያልን በዚህ ዝማሬ የምንሰናበታችሁ በቴክኒኩ በኩል እስካሁን ሲያገለግለን የቆየው
አለማየሁ ዳዊት፣
ትምርቱን ይዤላችሁ የቀረብኩት እኔ አበበ ከበደ ወርቄ ነበርኩኝ። በሰላም እደሩ።
በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425 እደግመዋለሁ፣ 0944088425 ደውሉልን፣ አጭር የጽሑፍ መልእክት ላኩልን። እንደዚሁም የምስራች ድምጽ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችንና በዋትስአፕ ልታገኙን ትችላላችሁ።